የዜና መጽሔት
የሸቀጦች ዋጋ ንረትና የደሞዝ ጭማሪ ፍላጎት በኢትዮጵያ በትግራይ ክልል አዲስ የተደነገገው ህግና የክልሉ ህዝብ ጭንቀት ጋዜጠኛ ሳልሳዊት አዲስ አበባ ውስጥ መታሰሯ እና የአፍሪካ ህብረት ደቡብ አፍሪካ ውስጥ በውጭ ዜጎች ላይ ስለሚፈጸመው ጥቃት ለመነጋገር ማቀዱ ያናቸው ንርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቀደም ተከተል ይሰማሉ። ኢትዮጵያ ውስጥ ከጊዜ ወደ ጊዜ እያሻቀበ በመጣው የዋጋ ንረት ምክንያት በተለይ ደሞዝተኞች የዕለት ከዕለት ኑሯቸውን ለመግፋት የደሞዝ ጭማሪ እንዲደረግላቸው እየጠየቁ ነው። የኢትዮጵያ መንግስት ግን በሚቀጥለው በጀት ዓመት ለደሞዝ ጭማሪ የተያዘ በጀት አለመኖሩን ፍንጭ ሰጥቷል። ስዩም ጌቱ ከአዲስ አበባ።
አስተያየታቸውን ለዶቼ ቬለ የሰጡ በህክምና ሙያ ተሰማርተው የሚገኙ ሐኪም እንደሚሉት አሁን ላይ ተመድበውበት በሚሰሩበት የሀገሪቱ ገጠራማ አካባቢ በመንግስት የሚከፈላቸው ደሞዝ ለመኖር ያህል በቂ ሊባል የሚችል ቢሆንም በዚህ የደሞዛቸው መጠን ግን በትላልቅ የሀገሪቱ ከተሞች ላይ ኑሮ ስለመግፋት ሲያስቡ እጅግ አስቸጋሪ ሊሆን ይችላል ሲሉ ነው አስተያየት የሰጡት።
ሪሞት ኤሪያ ላይ ነው እየሰራ ያለው። የሆነ ነገር ፈልጌ የራሱ ማገኝበት አይነት ቦታ ላይ አይደለም እየሰራ ያለው። 13,000 ብር ማለት የቤት ኪራይ አለ፣ አስቤዛዎች አሉ። ያን ያህል የሚያደርስ ነገር አይደለም። እውነት ለመናገር ከዲዩቲ ውጭ ያለው ክፍያ ማለት ነው። ዲዩቲም እኔ ገጠር ላይ ስለሆንኩኝ ነው ከፍ ያለብኝ። ከተማ የገባህ በመጣ ቁጥር ሐኪሞችም በብዛት ስለሚኖሩ ዲዩቲ አይኖራቸውም። ከተማ ላይ ያለው ሐኪም ከተማ ላይ ትንሽ ቻሌንጅ የሚያደርግ ይመስለኛል። ቀጣይ ዓመት አሁን መማር ፈልጋለሁ፣ ግን ወጪው ያስፈራኛል። አዲስ አበባ ጥቁር አንበሳ መማር ፈልጋለሁ። ስፔሻል እንዴት ነው በ30 እና በ20 ሺህ ብር ምኖሩ የሚል ሀሳብ አለ። በጣም ነው የሚከብደው ብዬ አስባለሁ ፐርሰናል።
አሁን ላይ በየጊዜው በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተከሰተውን ጦርነት ተከትለው በኢትዮጵያ ተፈጥረው የነበረው የነዳጅ አቅርቦት ቀውስ የምርቶችን ዋጋ እጅግ ከፍተኛ በሆነ መጠን ማስናሩን በርካቶች ይናገራሉ። አንድ የመንግስት ስራ ላይ ተሰማርተው ህይወታቸውን የሚመሩት አስተያየት ሰጪ እንዳሉትም
እያንዳንዱ ነገር ወደ ንትርክ እንዳይሄድ መንግስት ላይም ሀገር ላይም አላስፈላጊ ቤት ስራ እንዳይፈጠር አገልግሎት ላይም ጫና እንዳይደረግ ቢደረጉ መልካም ናቸው ነው እኛ ያልን ያለ ነው።
የሰራተኞች ደግሞ ክፍያ ፍላጎትን አስመልክቶ አስተያየታቸውን ለዶቼ ቬለ የሰጡ የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ
ባለፈውም እኛ ባቀረብነው መነሻ መሰረት መንግስት መነሻውን አስተካክሎ መነሻ ደሞዝ ማስቀምጠው የተወሰነ ነገር ጨምሯል ባለፈው አመት ላይ ማለት ነው። ያ የኑሮ ውድነትን ታሳቢ ያደረገ ነው። በዛ መሰረት ተጨምሯል። አሁን አዲስ በእኛ በኩል ለመንግስት ሰራተኞች ላይ የቀረበ ነገር የለም ማለት አሁን እየጠየቅን ያለ ነው። የግል ሰራተኞች ዝቅተኛ የደሞዝ ወለል አልተወሰነም። እሱ ዝቅተኛ ደሞዝን ወለል እንዲወሰን እየጠየቅን ነው ያለ ነው። ለግል ሰራተኞች እና ለመንግስት የልማት ድርጅት ሰራተኞች መነሻ ደሞዝን ወለል እንዲቀ እየጠየቅን ነው ያለ ነው እንጂ አሁን ለመንግስት ሰራተኞች ከባለፈው አመት በኋላ የጠየቅነው ነገር የለም።
እየተስተዋለ ካለው የኑሮ ውድነት ጋር በተያያዘም አስተያየታቸውን የገለጹት አቶ ካሳሁን
የትም ያለ ደሞዝ ቢጨመር የኑሮ ውድነቱ ከባድ እንደሆነ ይታወቃል። ስለዚህ ምንድነው ከመንግስት የመክፈል አቅም አንጻር ካልታየ በስተቀር አስቸጋሪ ነው።
በቅርቡ በመካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የተስተዋለው የዋጋ ንረት በማስመልከትም በሰራተኛው ማህበረሰብ ላይ ስላደረሰው ተጽዕኖ ተጠይቀው
ደሞዝ ከመጨመር ነዳጁን ለማረጋጋት ያ ድጎማ መደረግ ለመንግስት ሰራተኛውም ለነጋዴው ማንም ስራ ላለውም ለሌለውም በተዘዋዋሪ የሚደርስ ነው ለሁሉም ማለት ነው። ያ ካልሆነ ደሞዝ ላይ ብቻ ቢደረግ አሁን የት ቦታ ነው መቆጣጠር የሚቻለው መድረሻ ሰው የት ነው ተብሎ የምታሰበው የምለው ነገር የመካከለኛ ምስራቅ እንደ መኪና አደጋ በለው ሳታውቆ ምርት የመኪና አደጋ በለው ይሄ።
ባሳለፍነው ሳምንት ሐሙስ ሰኔ 4 ቀን 2018 ዓ.ም የኢትዮጵያ ገንዘብ ሚኒስትሩ አቶ አህመድ ሺዴ በ2019 በጀት ዓመት ላይ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት በምክር ቤቱ የሕዝብ ተወካዮች አገሪቱ ውስጥ እየተስተዋለ ካለው የኑሮ ውድነት ጋር ተያይዘው ስለ ቀጣዩ ዓመት የደሞዝ ጭማሪ ሁኔታ ተጠይቀው
በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምቷቸዋል ይመስለኛል። እሱን ስናጠራ ከርምን አሁን እየፈታን ያለ ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም።
ያም ሆኖ ግን በዘንድሮ ዓመት ለመንግስት መስሪያ ቤቶች ደሞዝና ሌሎች ክፍያዎች የተመደበው በጀት ከአምና አኳያ ግን ትልቅ ብልጫ እንዳለው ፍንጭ ሰጥተዋል።
ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው።
ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በትግራይ ክልል ያጠላው የጦርነት ስጋት የክልሉን ህዝብ አስጨናቂ ሁኔታ ውስጥ መክተቱን ተንታኞች ይናገራሉ። የክልሉን ፖለቲካዊ ሁኔታዎች የሚከታተሉ ተንታኞች እንደሚሉት በፌደራል መንግስቱ ዕቁና የተነፈገው ህዝባዊ ወያኔ ሐርነት ትግራይ ህወሓት የክልሉን የአስተዳደር ስልጣን መቆጣጠሩና ሰሞኑን ያወጣው አስገዳጅ የጦርነት ተሳትፎ ህግ ደግሞ ብዙዎችን እያሰጋ ነው። ስዩም ጌቱ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል።
በቅርቡ ያለ ፌደራል መንግስት ዕቁና የተቋቋመው የትግራይ ክልል አስተዳደር አርግቋል ተብሎ የተገለጸ የሚገኘው አዲስ ህግ የትግራይ ህዝብ ህልውናና ደህንነትን ለማረጋጋት የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀ ነው። በ44 ገጽ በ6 ምዕራፎች ረቆ የቀረበው አዋጁ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሲሉ ለዶቼ ቬለ አስተያየታቸውን የገለጹት የህግ ባለሙያና የፖለቲካ ተንታኝ አቶ የማነ ካሳ ግንቦት 24 ቀን 2018 ዓ.ም አዋጅ 366 ሆኖ በጸደቀ ከህጉ ላይ ለባለድርሻ አካላት ስልጣናና ግንዛቤ እየተሰጠ ይገኛል ብለዋል።
ወደ 44 ገጾች አሉት፣ 81 አንቀጾች አሉት። ተላይ የሚመለከታቸው አካላት ሰሞኑ አሁን ክረቤና ወድሙ ዳኞችን ጨምሮ ስልካቸውን ተነጥቀው ማለት ይዘው እንዳይገቡ አደራሽ ተደርጎ በዝግ እንዴት መፈጸም እንዳለባቸው ህጉ እንዴት መተርጎም በህግ መሰረት ሳይሆን እንዴት መፈጸም እንዳለባቸው ስልጠና አፈጻጸሙ እንደተመለከተ ሲሰጥ ቆይቷል። ይሄ ማንኛውም ማገነን እንበለው ጨቋኝ ስርዓትም ሊያወጣው የማይችል ህግ ነው እና በችግር በሰቆቃ ያለ ህዝብ ነው። በተለይ ወጣቱ እንደዚሁ በእንቅርት ላይ ጆሮ ደግፍ እንዲባል ማለት ነው። ይህንን ነገር ወጥቶ አማራጭም የለው የሚያግዘው አካል የለም። ስለዚህ መሀል ላይ ሆኖ ህዝቡ እየተሰቃየ ጨለማ ውስጥ ያለ ህዝብ ነው። ቁጣው ገልጿል። ከዚህ በላይ መግለጽ የሚችልበት ሁኔታ ደግሞ ሊኖር አይችልም።
ሌላው አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁናቴዎች በቅርበት የሚከታተሉት በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር እንደሚሉት
አጠቃላይ ህዝቡ 100% ስጋት ውስጥ ነው። ጦርነት የመከተል እድሉ ሰፊ ስለሆነ ቀጠሮችም ሁሉ ወደ ጦርነት የሚያመሩ ስለሚመስለው በቃ ሙሉ በሙሉ ስጋት ውስጥ ያለ ማለት ይቻላል። በተለይ ወጣቶች ላይ አፈርካለ አጠየቀ ነዋል። በሚገርም በጣም ብዙ ቅጣቶች ነው ያሉት። ነገራቱት ስልካት አለ ማለት ይህ እሱን የተቆመ ያሳየ ምናምን ደግሞ ሽልማት አለ።
አስተያየት ሰጪው የህግ ባለሙያና የፖለቲካ ተንታኝ አቶ የማነ በፊናቸው ሊከፈት ይችላል ተብሎ የሚሰጋውን ጦርነት በመፍራት በርካታ የክልሉ ነዋሪዎች በቻሉት አቅም ከክልሉ በመውጣት ወደ መሀል ሀገር ለመሸሽ ጥረት እያደረጉ ይገኛሉ።
አውሮፕላን ከ14 ቀን በፊት ማግኘታችንም ወደ አዲስ አበባ አውቶቡስ ራሱ 4 ቀን ምናምን 5 ቀን ቆርጠህ ወረፋ ጠብቀህ የምትሄድበት ሁኔታ ላይ ተደርሷል። ይሄ ግልጽ ነው። ምንድነው አፈሳው ቀጥሏል።
እንደ የህግ ባለሙያው አቶ የማነ ካሳ አስተያየት አዲሱ ህግ በበርካታ አንቀጾች መሰረታዊ ሰብአዊ መብቶችንም ይጥሳል
እና ህጎቹ ማናቸውም አይነት ተራ ዜጋ ገበሬ እንበለው አረ የገጠሩ የከተማ በማናቸውም መንገድ ሀሳብ የሚገልጽ ጽሁፎችን በማህበራዊ ሚዲያ ሼር የሚያደርግ ራሱ በወንጀል ተጠያቂ የሚያደርግ አንደኛው ህግ ወደኋላ ተመልሶ አይሰራም የሚል በየትኛውም በዓለም አቀፍ ህግ ICTPR የምንለው አንቀጽ 15 ላይ የፌዴሬ ህገ መንግስት አለ፣ በትግራይ ህገ መንግስት አለ። ወንጀል ህግ ወደኋላ ተመልሶ አይሰራም። በአንቀጽ 81 ላይም ከጥቅምት 23/2013 ዓ.ም ጀምሮ ይላል። 5 ዓመት ወደኋላ ተመልሶ ይሰራል። ሁለተኛው የፍርድ ቤቶች ነጻነት ስልጣን በአደባባይ የጣሰ ነው። ዳኞች የቀረበውን ነገር ማስፈጸም እንጂ መተርጎም እንደማይችሉ ከተረጎሙና እስከ ዓለም አቀፍ ህግ ወዘተ ማለት ነው ተከሳሽ የሆነውን ነጻ ቢለቅ ምናምን ቢል 15 ዓመት ጽኑ እስራት ዳኞች እንደሚታሰሩ የንብረትና የግል ነጻነት መብቶችን በኩራት በአደባባይ በአዋጅ አወጀ ኋላ ቀር የሆነ ህግ ነው።
አስተያየታቸውን ያከሉት የህግ ባለሙያው በዚህም ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ያሉት ስጋት መደቀኑን አስረድተዋል።
ወንጀል ህግ የማውጣት ስልጣን የክልል መንግስት ስልጣን አይደለም። በህገ መንግስቱ ስርዓቱም ወደ ፖሊሲ ስቴት በቃ ወደ ቁጥጥር ስርዓት የሚቀይር ያልተለመደ የተቋሚና ተጠቋሚ ስርዓት በግልጽ እኮ ነው የምልህ። አንቀጽ 75 ላይ አስፍሮታል። ስለዚህ ወደ መሀል ሀገር አዲስ አበባ፣ ሌሎች አካባቢዎች ወጣቱ እየተሰደደ ነው፣ ወደ ውጭ ወደ አረብ ሀገሮች ወደ ምናምን። ሌላ አማራጭ የለው፣ መቃወም አይችልም። ትታሰራለህ፣ ትገደላለህ ነው። በአዋጅ መጥቷል። ይሄ መደበኛ በሆነ መንገድ መጥቷል።
ህዝባዊ ወያኔ ሀርነት ህወሓት ያወጣውን አዲስ የወንጀል ህግ በተመለከተ ከፌዴራል መንግስት በኩል የተሰጠ ቀጥተኛ ምላሽ አልተሰማም። ዶች ቬሌ በባለሙያዎቹ አስተያየትና ባስቀመጡት ስጋት ላይ ከኢትዮጵያ ፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር እንዲሁም ከህወሓት ቃል አቀባይ ተጨማሪ ማብራሪያዎችን ለማግኘት ያደረገው ጥረትም ለዛሬ አልሰመረም። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ በተለይ ለዶቼ ቬለ አስታወቁ። ጋዜጠኛዋ እስካሁን የተከሰሰችበት ጉዳይ ያልታወቀ ሲሆን ፍርድ ቤት አለመቀረቧም ተገልጿል። ፀሐይ ጫኔም ዝርዝር ዘገባ አላት።
ጋዝተኛ ሳልሳይት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን የጋዝተኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶች በለ ገልጻለች። እህቷ እንዳለችው ያለፈው ሰኞ ሰኔ 1 ቀን 2018 ዓመተ ምህረት ከሰዓት በኋላ ከመኖሪያ ቤቷ በፖሊስ ለጥያቄ ተፈለጋለች ተብላ መያዟን የሰማችው በስልክ ነበር።
የተያዘችው ሰኞ ለት ነው። ወደ 7 ሰዓት አካባቢ ነው ኤግዛክትሊ እኔ ጋር የተደወለልኝ። ኦሬዲ ለጥያቄ ስለምትፈለጊ ወደ ጣቢያን እንወስድሻለን ብለው ኮንፈርሜሽን ለእኔ የሰጠችኝ ራሷ ናት ቀጥታ የደወለችልኝ። በኋላ ካገኘኋት በኋላ ስትነግረኝም ራሱ የያዛት ፖሊስ ነበር ይህን መልእክት እንድታስተላለፍ ያደረጋት።
መጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ መሆናቸውን ገልጻ፣ ነገር ግን ሰራተኛዋ በሁለተኛው ቀን እንደተለቀቀች አመልክታለች። እንደ ሃይማኖት ገለጻ በመጀመሪያ ሁለት ቀናት ጋዜጠኛ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን ኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው ሶስተኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች። ቤተሰቦቿ በአካል መጎብኘት የቻሉትም ከሁለት ቀናት በኋላ መሆኑን ገልጻለች።
ማክሰኞ ዕለት ወደ 9 ሰዓት ተኩል ገደማ ተመልሼ ወደ የአዲስ አበባ ፖሊስ እዚህ ፒያሳ ጋር ያለው ጋር በመሄድ ቼክ ሳደርግ አይ አልወጣችም እዚህ ነት ያለችው፣ ግን በአካል ማግኘት አይቻልም፣ ሰው መገናኘት አትችልም ብለው ከልክለው ነበር። ሰኞ ዕለትም ሴም ቲንግ ነበረ። ማክሰኞም እንደዛ አይነት ነገር ነበር የነበረው። በኋላ ወደ መጨረሻ ወደ 10 ሰዓት ሊጠጋ ሜይ ቢ 10 ጉዳይ ምናምን ላይ ማግኘት ትችላለች የሚል መረጃ አስተላለፉና ያኔ አገኘዋት። ከሮብ በኋላ ከኛ ጋር እየተገናኘች ነበረ። ያንን መልእክት በስልክ ከማግኘት በስተቀር አላገኘናትም ነበር። ሮብ ዕለት ግን እዛው ምንድነው ፖሊስ ጣቢያ ሆና መጠየቅ ትችለናል። ኮሚኒኬት እያደረግን ነው።
ጋዜጠኛ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው ሃይማኖት ነገር ግን የተከሰሰችበትን መዝገብ በመጥቀስ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያዘ ሊሆን እንደሚችል ጥርጣሬዋን ገልጻለች።
እንግዲህ ኦፊሻሊ ምንም ነገር የነገሯት ወይ የከሰሷት ነገር የለም። ግን እንዲሁ በነበረው ዲስከሽን ያው የተደረገ ያለውን እንቅስቃሴ ወይም ደግሞ ቲክቶኳን ከፍቶም እያየም እንደነበረ እና ያው ግልጽ አድርጎ ለዚህ ነው ብሎ ግልጽ አድርጎ አልነገራትም። በኋላ ግን በኢንፎርማሊ ስንመላለስ ግን ዲያቆን ዘላለም እና እሷን እንዲሁም ደግሞ አንድ ያላወቁትን ልጅ በአንድ ፋይል ውስጥ አድርገውት እንደነበር እና ማክሰኞ ዕለት ጠዋት ላይ ሰኞ ተይዛ ማክሰኞ ዕለት ጠዋት ላይ ወደ ፍርድ ቤት ቀርባለች ተብላ ወጥታ ነበረ ከነበረችበት ክፍል። ከዛ በኋላ መልሰዋታል። እኛም የማክሰኞ ዕለት ፐርሰናሊ ጠዋትም ከሰዓትም ፍርድ ቤት ቀርባለች ብለን በአካል ቁጭ ብለን ስንጠብቅ ነበር። መዝገብ ቤትም ሂደን ለማጣራት ሞክረን ነበር። ምንም የተከፈለ ፋይል የለም። ወደ እሱ ያመንበት ሪዝን ምንድን ነው እንዳልኩሽ ማክሰኞ ጠዋት ወደ ፍርድ ቤት ሊያቀርቧት እንትን ብለው ነበር። ያረቀቁት ነገር አለ ወደ ፍርድ ቤት ይዘውበት የሚሄዱት ሰነድ ማለት ነው። እሱ ሰነድ ላይ እነ ዘላለም በሚል ነው ስሟ ከስር የተጠቀሰው። ያው የአርሲው ጉዳይ ነው ያንን ወደዛ ወይም ወደዚኛው ኬዝ ያመራው ብለን እንድናስብ ያደረገን እሱ ነው።
የ4 ዓመት ህፃን ልጇን ትታ ለስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽቷ ተናግራለች። እስካሁን ጠብቁ ከማለት በስተቀር ስለተከሰሰችበት ጉዳይም ሆነ ፍርድ ቤት ስለመቅረቧ ምላሽ የሚሰጥ አካል አላገኘንም የምትለው ሃይማኖት የሚመለከተው አካል ለእህቷ ጋዜጠኛ ሳልሳዊት ፍትህ እንዲሰጣት ጠይቃለች።
እውነት ለመናገር ቤተሰቡ ጠቅላላ ተጨንቆ ነው ያለው። ልጇም፣ እናቷም፣ ባለቤቷም፣ ሁላችንም ወንድሞቿም ተጨንቀን ያለ ነው እና በአግባቡ መሆን ያለበትን ነገር ሆኖ ህጉ በሚለው መልኩ እንደው ያጠፋም ሰው ተከሶ ተጠይቆ ነው አክሽን መወሰድ ያለበት ብለን የምናምነው። በአግባቡና በስርዓቱ ልጃችንን እህታችንን እየተጠይቃ እንድትፈታልን ነው እንግዲህ መልእክት ማስተላለፍ የምንችለው ሁላችንም ተጨንቀን ስላለን ማለት።
ጋዜጠኛ ሳልሳዊት በዋልታና በፋና ብሮድካስቲንግ ኮርፖሬሽን በጋዜጠኝነት ስትሰራ የቆየች ሲሆን ከቅርብ ጊዜ ወዲህ በግሏ ቲክቶክና ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች በተለያዩ ጉዳዮች ላይ የሰላ ትችት በማቅረብ ትታወቃለች። ጉዳዩን በተመለከተ ዶቼ ቬለ ፖሊስን ለማነጋገር ያደረገው ጥረት አልተሳካም።
ፀሐይ ጫኔ የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ደቡብ አፍሪካ ውስጥ በሚኖሩ የሌላ የአፍሪካ ሀገራት ዜጎች ላይ የሚደርሰው ጥቃትና የማባረር ዛቻ በሚቀጥለው ሳምንት ለሚሰየመው የአፍሪካ ህብረት ስብሰባ ውይይት እንደሚደረግበት በጋና ያቀረበው ጥያቄ ከአክራ መሰረታዊ የውጭ ጉዳይ መሪዎች ጋር የሚጣጣም መሆኑን አንድ የሀገሪቱ የፖለቲካ ባለሙያ አስታወቁ። ዶች ቬለ ያነጋገራቸው የጋና ተንታኝ እንደሚሉት ጥያቄው ቀረበው ለጋናውያን ብቻ ሳይሆን ሁሉም የአፍሪካ ሀገራት ዜጎች ላይ እየደረሰ ባለው ጥቃት ላይ ነው። እስክንድር ፍሬው ከአዲስ አበባ ተከታውን ዘገባ ልኮልናል።
ምዕራብ አፍሪካዊቷ ሀገር ጋና በደቡብ አፍሪካ እየደረሰ ያለውን ጥቃት ተከትሎ ጉዳዩን ወደ ባለብዙ ወገን መድረክ የወሰደች የመጀመሪያ ሀገር ናት። እናም በሚቀጥለው ሳምንት በግብጽ በሚካሄደው የአፍሪካ ህብረት ስብሰባ ላይ ውይይት እንዲደረግበት ጥያቄ አቅርባለች። በጋና ጦር ኃይሎች እዝ ኮሌጅ የአካዳሚ ጉዳዮች ዳይሬክተር የሆኑት ቭላድሚር አንትዌ ዳንሶ እንደሚሉት ጥያቄው የሀገሪቱን የውጭ ጉዳይ ፖሊሲ መነሻ ያደረገ ነው።
I think diplomacy must always be given a chance. And I believe at the multilateral level, it is a very good thing that our president asked for it to be taken up.
ዲፕሎማሲ ሁልጊዜም እድል ሊሰጠው እንደሚገባ ምናለው። ከባለ ብዙ ወገን መድረክ አንጻር ፕሬዝዳንታችን በአፍሪካ ህብረት ደረጃ ውይይት እንዲደረግበት መውሰዳቸው ጥሩ ነው። በሁለተኛነት ደግሞ ይሄንን ማድረጋቸው ከጋና መሰረታዊ የውጭ ፖሊሲ መርሆች አንዱን ይመልሳል። የጋና የውጭ ፖሊሲ አራት መሰላሎች አሉት። አንደኛው አፍሪካዊ አንድነት ነው። ሁለተኛው ገለልተኛነት ነው። ሶስተኛው ጥሩ ጉርብትና ነው። አራተኛው ደግሞ ባለ ብዙ ወገን አሰራርን መከተል ነው። እና ምንም አይነት ርምጃ ከመውሰዳችን በፊት እነዚህን መርሆች እናያለን።
It answers to one of the basic principles of Ghana's foreign policy.
በጋና የውጭ ጉዳይ ሚኒስትር ሳሙኤል ኦክዲዜቶ ኦብላክዋይ ተጻፈውና ለአፍሪካ ህብረት የተላከው ደብዳቤ በደቡብ አፍሪካ ያለውን ሁኔታ በተመለከተ አፋጣኝ አህጉራዊ ርምጃ እንዲወሰድ ይጠይቃል። በህብረቱ የሚመራ የእውነት አፈላላጊ ቡድን እንዲቋቋምና ጉዳዩን እንዲመረምርም ያሳስባል። አፍሪካውያን ዜጎችን ኢላማ ማድረግ የአህጉሪቱን ህጎች የሚጥስ መሆኑንም ጋና በደብዳቤው አመልክታለች። በተለይም የአፍሪካን የሰብአዊና የህዝቦች መብቶች ድንጋጌ እንደሚጥስ ተጠቁማለች። ይህ በራሱ ደግሞ በአፍሪካ አህጉራዊ ነጻ የንግድ ቀጠና አላማዎች ላይ ቀጥተኛ ተጽዕኖ እንደሚያሳድርም ተክሳለች። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ደግሞ የተናጠል ድርጊቶችን ማጋነን አስፈልጋ አይደለም በሚል በሀገሪቱ ላይ እየቀረቡ ያሉ ወቀሳዎችን ተከላክሏል። የአፍሪካ ህብረት ግን ጉዳዩን ከአጀንዳዎቹ አንዱ በማድረግ እንደሚወያይበት ይተበቃል። ቭላድሚር አንትዌ ዳንሶ እንደሚሉት ጋና ያቀረበችው ጥያቄ ሌሎች አፍሪካውያንንም ይመለከታል።
Ghana was not singled out. So the AU as the umbrella body for Africa, Ghana wants the AU to take this matter up because it can
repeat. Ghana ተለይታ አልተጠቃችም። ስለዚህ የአፍሪካ ህብረት እንደ አህጉሪቱ የበላይ አካል ጉዳዩን ወደ ላይ እንዲወስደውና እንዲነጋገርበት ጋና ትፈልጋለች። ምክንያቱም የአፍሪካ ህብረት ካልተነጋገረበት ሊደገም ይችላል። ስለዚህ ጋና በጋና ጉዳይ ላይ ብቻ ውይይት እንዲደረግ የምትፈልግበት ጉዳይ አይደለም። ጋና በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ ያስወጣችው በኢትዮጵያ አየር መንገድ አውሮፕላን ነው። በአፍሪካ እጅግ ትልቁ የሆነው የዚህ አየር መንገድ ባለቤት የሆነችው የኢትዮጵያ ዜጎችም ግን የጥቃቱ ሰለባ ናቸው። ሆኖም አብዛኛዎቹ ኢትዮጵያውያን ወደ ሀገራቸው መመለስን እንዳማራጭ እንደማይወስዱት ነዋሪዎች ይናገራሉ። ላለፉት 25 ዓመታት በደቡብ አፍሪካ መኖራቸውን የገለጹትና የሃዲዮማ ሚዲያ ኔትወርክ መስራች መሆናቸውን የጠቀሱት ገራድ ኪዳኔ ወልደ ኢየሱስ ይሄንን ነው የሚያብራሩት።
እዚህ ያው ንብረት አፍርቶ ስለሚኖሩ እና በተለያየ ስራ ተሰማርቶ ስላለ ያን በአንድ አበላሽቶት ዘግቶት መሄድም አይችልም። እንግዲህ ያለውን ነገር እዚህ ሆኖ መታገልና እንግዲህ ያለውን ጉዞ መቀጠል እንጂ አሁን እንሄዳለን ብሎ እየጠየቁ ያሉትን እስካሁን አልታየም።
የኢትዮጵያ መንግስት በዜጎቹ ላይ እየደረሰ ያለውን ችግር የሚከታተል የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ልኳል። ገራድ ኪዳኔ እንደሚሉት የተባለው የልዑካን ቡድን ጉብኝት አካሂዷል። የተደረጉት ውይይቶች ዝርዝር ግን አልታወቀም። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
ዜና መጽሔቱ የዛሬው አበቃ።